ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ
ክፍል 5
አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ወደ አገር ውስጥ የሚገቡ ቃዎች በአብዛኛው ደረጃቸውን ያልጠበቁ መሆናቸውንና ቁጥጥር ለማድረግ ስልጣን የተሰጠው ድርጅት ስራውን በሚገባ ማከናወን እንደተሳነው የወያኔ የዜና ምንጮች ገልጸዋል። ደረጃቸውን ያልጠበቁና ጥራት የጎደላቸው ቃዎች ወደ አገር ውስጥ ሲገቡ የሰለጠኑ ባለሙያዎች አለመኖራቸው እንደ ምክንያት ሲሰጥ እንጂ ዋናው ጉዳይ ሙስና መሆኑን አንዳንድ ወገኖች በመረጃ ይገልጻሉ። ባለፉት አመታት የወያኔ የንግድ ኩባንያዎች ጥራት የሌላቸው ንቃዎች በጥቂት ገንዘብ ከውጭ በማስመጣትና አገር ውስጥ በከፍተኛ ዋጋ በመሸጥ ከፍተኛ ገንዘብ ሲያካብቱ የቆዩ መሆናቸው የሚታወቅ ሲሆን ቁልፍ ቦታ ላይ ያሉ የወያኔ ባለስልጣኖች ከፍተኛ ጉቦ በመቀበልም እነዚህ ቃዎች እንዲገቡ አድርገዋል። ለጤና ጠንቅ የሆኑ የምግብ ቃዎች፣ ጥራት የሌላቸው ግብዓቶች፣ ጊዜያቸው ያለፈ መድኃኒቶች፣ ደረጃቸው ውድቅ የሆነ ሲሚንቶና የማሽነሪ ቃዎችና ሌሎች በርካታ ቃዎች ጥራትና ደረጃቸው ሳይመረመር ወደ አገር ውስጥ ሲገቡ የነበሩት ገንዘብ በቃኝ በማይሉ ባገዛዙ ባለስልጣኖች መሆኑ ጋድ ነው የሚሉ ወገኖች በርካቶች ናቸው። የኢትዮጵያ አንድነት አርበኞች ግንባር አባሎች ናቸው የተባሉ 6 ሰዎች በደቡብ ሱዳን ዋና ከተማ በጁባ ውስጥ በመንግስት የጸጥታ ኃይሎች መታሰራቸውን ሱዳን ትሪቡል የተባለው የሱዳን ጋዜጣ ዘግቧል። ከጥቂት ጊዜ በፊት ከወያኔ አገዛዝ ጋር ተደራድሮ እጁ ሰጥቷል ተብሎ የተወራለት ተዋፖል ሰዎቹ እንዲያዙ ያደረገው የግንባሩ ቃል አቀባይ ነው ብሏል። የድርጅቱ ቃል አቀባይ የተዋፖል ክስ አጣጥሎ ተዋፖል ድርጅቱን ሳማክር ለወያኔ እጁን የሰጠ ከሃዲ ነው ካለ በኋላ ድርጅቱ በደቡብ ሱዳን መንግስት እየተረዳ የሚንቀሳቀስ መሆኑን አረጋግጧል። በጁባ መሳሪያ ለመግዛት ጥረት ሲያደርጉ የተያዙ የድርጅቱ አባላት መኖራቸውን ያመነ መሆኑን ጋዜጣው ዘግቧል። ባለፈው ሳምንት የወያኔው ጠቅላይ ሚኒስትር ተብየው ከሶማሌው ፕሬዝዳንት ጋር በጋራ በሰጠው መግለጫ ከእንግዲህ ወዲህ የሶማሌ መንግስት እውቅና የሌለውን ሶማሊያን የሚመለከት ማናቸውንም ጉዳይ አናስተናግድም የሚል ቃል መናገሩ ያሳሰባቸው መሆኑን የሶማሌላንድ የአገር ግዛት ሚኒስትር ካርጌሳ ከተማ በሰጡት መግለጫ ገለጹ። ሶማሌላንድ የሶማሊያ አካል ስላልሆነች ሶማሌላንድ በስም እስካልተጠራች ድረስ አያሳስበንም ብለዋል። አዲሱ የሶማሊያ መንግስት ሶማሌላንድ አሁንም የሶማሌ ግዛት ናት የሚል አቋም ያለው ሲሆን በቅርቡ የተባበሩት አረብ ኤሚሬት በሶማሌላንድ ውስጥ ትልቅ የጦር ሰፈር መመስረቷ የወያኔን አገዛዝ በከፍተኛ ደረጃ ያሳሰበ መሆኑ ይታወቃል። አሜሪካ ለኬንያ የጤና አገልግሎት ስትሰጥ የነበረውን እርዳታ በድንገት በማቋረጧ በኬንያ ውስጥ ድንጋጤና ጭንቀት የፈጠረ መሆኑ ታውቋል። አሜሪካ ስትሰጥ የነበረውን እርዳታ በድንገት ለማቋረጧ የሰጠችው ምክንያት ባይኖርም የእርዳታው መቋረጥ ምክንያት ሙስና መሆኑን የሲቪል ማህበራት አባላት እየገለጹ ይገኛሉ። እርዳታው በጤና አቅም ግንባታና በሌሎች የቴክኒክ መስኮች ላሉ ስራዎች ወጪ ይሸፍን ስለነበር መቋረጡ በዶክተሮች ስራ ማቆም ተጎድቶ የነበረውን የጤና መስክ ይበልጥ ውስብስብ በሆነ ችግር ውስጥ ሊከተው ይችላል ተብሏል። ባለፈው ዓመት የኬንያ ዋና ኦዲተር በጤናው መስክ ከ50 ሚሊዮን ዶላር በላይ የተደረገ ወጪ ማረጋገጫ ያልተገኘለት መሆኑ የገለጸ ሲሆን ይህም በተለያዩ ክፍሎች በሙስና የተበላ መሆኑ ተገምቷል። ሰኞ ሚያዝያ 30 ቀን ምሽት ላይ በሶማሊያ ከተማ በመቋድሾ በአንድ ቡና ቤት አጠገብ በመኪና ውስጥ በተቀበረ ፈንጅ 5 ሰዎችን የገደለና 10 ሰዎችን ያቆሰለ መሆኑን አንድ የፖሊስ መኮንን ገልጿል። ከሶማሊያ ኢሚግሬሽን መስሪያ ቤት በሚገኘው ባር ኢታሊያ በሚባለው የቡና ቤት አጠገብ ለፈነዳው ቦምብና ላደረሰው አደጋ አልሸባብ ኃላፊነቱን ወስዶ ጥቃቱን እንደሚቀጥልም ገልጿል። ሰኞ ሚያዝያ 30 ቀን በደቡብ አፍሪካ ጆሃንስበርግ ከተማ መንግስት መኖሪያ ቤትና ሌሎች አገልግሎቶችን እንዲያሟሉላቸው ጥያቄ ያቀረቡ ዜጎች ሰላማዊ ሰልፍ አድርገው ውለዋል። ፖሊስ አስለቃሽ ጋዝና የላስቲክ ጥይት በመተኮስ ሰልፉን ለመበተን ቢሞክሩም ሰልፈኞቹ በተለያዩ ቦታዎች መንገድ በመዝጋትና ጎማዎችን በማቃጠል ትራፊክ ለማስቆም ሞክረዋል። ሰልፈኞቹ አሳባቸውን በተቃውሞ ሰልፍ ለማቅረብ የተገደዱት ከረጅም ጊዜ ጀምሮ የከተማው አስተዳደር አገልግሎቶችን በመስጠት በኩል ምንም እንቅስቃሴ አለማድረጉ ነው ተብሏል። ሁለት የተባበሩት መንግስታት ድርጅት ተቋሞች ሰኞ ሚያዝያ 30 ቀን በሰጡት መግለጫ 2 ሚሊዮን የሚሆኑ ህጻናት ደቡብ ሱዳን ለቀው የተሰደዱ መሆናቸው እንዲሁም ሌሎች 1 ሚሊዮን ህጻናት በአገር ውስጥ ከቤታቸው ተፈናቅለው በየስደተኛ ጣቢያዎች ላይ መሆናቸውን ተናግረዋል። ዩኒሴፍ የምስራቅና የደቡብ አፍሪካ ቅርንጫፍ ዳይሬክተር በሰጡት መግለጫ በደቡብ ሱዳን ውስጥ ከአምስት ህጻናት መካከል አንዱ በስደት ላይ መሆኑ ሲታይ በአገሪቱ ውስጥ ያለው ግጭትና የጸጥታ ጉድለት ምን ያክል ቀውስ እንዳስከተለ መገመት ይቻላል ብለዋል። በደቡብ ሱዳን ካሉ ስደተኞች መካከል 6.3 ከመቶ የሚሆኑት ህጻናት ሲሆኑ 75000 የሚሆኑት ደግሞ አባትና እናት የሌላቸው ናቸው ተብሏል። ከደቡብ ሱዳን ህጻናት መካከል 3/4ኛው ትምህርት ቤት የማይሄዱ ሲሆን ግጭቱ ከተጀመረ ጀምሮ ከአንድ ሺህ በላይ የሚሆኑ ህጻናት ህይወታቸውን ያጡ መሆናቸውም ተነግሯል። በተያያዘ ዜና በደቡብ ሱዳን በቀድሞ ጄኔራል የሚመራ አንድ አዲስ የተቃዋሚ ቡድን የተቋቋመ መሆኑ ታውቋል። የደቡብ ሱዳን ሰራዊት ምክትል የሎጂስቲክ ኃላፊ የነበሩትና በቅርቡ ስራቸውን የለቀቁት ጄኔራል ቶማስ ቺሬሎ አዲስ አበባ ላይ በሰጡት መግለጫ በስራቸው 30000 አባላት ያሉት ሰራዊት ያቋቋሙ መሆናቸውና ከኪር መንግስት ጋር ጦርነት የጀመሩ መሆናቸውን ገልጸዋል። ጄኔራሉ ባለፈው ጥር ወር የኪር መንግስት ዘረኛና ሰራዊቱም በዲንካ ጎሳ ብቻ የተሞላ መሆኑን በመኮነን ስራቸውን መልቀቃቸውና ትግል የሚጀምሩ መሆናቸውን መግለጻቸው ይታወሳል። ጄኔራሉ ከሪክ ማቻር ጦር ጋር ስምምነት ማድረጋቸውን ያልገለጹ ሲሆን ሌሎች አራት ቡድኖች በስራቸው ያሰለፉ መሆናቸው ተናግረዋል። ከነዚህ መካከል አንደኛው የደቡብ ሱዳን ዲሞክራቲክ አርሚ ኮብራ ፋክሽን የሚባለው የሙርሌ ጎሳዎችን የያዘ ቡድን መሆኑም ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Thank you. ኢዮሃብ አዲስ አመት ዘመን ሲደፈደፍ እንደተዳፋት ዋሙላት የነበረው እንዳልነበር ሆኖ ሐሰት ጉልበታችሁ ሁሉ አድሮ ቢያስተብት ትምርት ባላችሁ ተጋባና በተገዢዎች ያምሮ ክልል ነጋሪት አስጎስሞ ገብር ገብር ቢል ወጥናችን ሰምሯል በሚል ፌሽታ አንገት ቀና አድርጋችሁ በመስራቅ ጫፍ አገር ገደል ይያላችሁ የደም ዋንጫ ያጋጫችሁ ይክፋችሁ ከርፋችሁ እንጂ እርሷስ አልሞተችላችሁ። እርግጥ እንደዛሬው ደመናው ሲበረታ ሲያይል ሰው በጥርጣሬ ተቆርቁዶ ገና በቀን ሲጨላልም እውነት አቀምርቆት አሸለቦት ቢገኝም ሲያንከላፋ ይዳፈን ይሆን እንጂ በየሰው ልብ ተቀጣጥሎ እስኪፋፋ ይሞታል ማለት ዘበት ነው። ኢትዮጵያዊነት እንደ ወይራ ዛፍም ያደር ይደራል እንጂ መቼም አይጠፋ። እንዳይበቃ በዘር ማሽሞር ገጻችሁን ባልመሰለ መዛበቱ ግብዝ ነጮች በጥቁር ዘር ላይ ሲዶልቱ በመርትጋስ የዶር ዝናብ ኢትዮጵያዊነት አበቃለት ያላችሁ ሙሶሎኒ ግራዚያኒ አገር በቀል ወዶ ገቦች የምስር ወጥ ብኩርናን ያሸጣችሁ የተዋራጅ የተፈጠዋችሁ እንክት ይበል የኢትዮጵያ ልጅ ሰበር ነው ስትሉት ጸረጋችሁ። የኢትዮጵያ ምድር ከጥንት ጠዋት የታደለ የነጻነት ምስጢር ጓዳ ቀይ ደጁን ጥይት ሲያርሰው ኑሮ በቦምብ ሲፈነዳ የሳር ቤቱን ስትለኩሱ መቅደስ ደጁን ስታረክሱት ከቶ ያጣ ወጥዋዳሪ ጠይም ጀግና ካምባ አናት ባለ ዘገር ባለ ለበን ባለ መውዜ አባ ኮርማ አባ ኮስትር አባ ጨብሳ አባ ስበር እንደ ቃሉ የተኮሰው ጥብ የማይል ድረት ግንባር ሳይተረትር እንቸር ሲል ከጉርባው ጫፍ ሲወረወር ካይናችሁ ስር እጃችሁን በትዕግርምት እያስጫነ ካፎቻችሁ ማርያም ያውጭኝ ውሃ ውሃ ያሰኛችሁ በደም ፍሳሽ በስጋው ምርግ የአጥንቱን ጡብ እያኖረ ኢትዮጵያን የአይኑን ብሌን የትውልድ ውርስ አደራውን አረንጓዴ ቢጫ ቀይ አርማውን ከአድማስ ጥጋት እያሰረ ደም አቅልሞ ድል ሸላልሞ ለዓለም ዓለም አነበበ። ኢትዮጵያ የኛ ማማ ለአገር ሁሉ የንባውራ ወደር የለሽ ውብም በቤት የአዳም እናት የሔዋን ቤት ከማለዳው ህልውና ፈተናዋ ህልቁ የለሽ ወይ መሳፍርት ያልተለያት ማአት ፍዳ አናት ባናት በጠይም ገጽ የሚዘውር ሽብር አውራጅ ስውር መቅሰፍት በግፍ ቀራ በደራው ቀን ልጆች አራጅ ያግፈኛ በሌት ተገን ፍጡር ዘንጣይ ገላን ቀርዳጅ ይህ ዘረኛ አንዱ ገዳይ ሌላው ፈንጋይ ይህ አስገንጣይ ያ ተገንጣይ ተረባርበው አናት ባናት ፈረሽ ሻሏት አው ፈረሽ ተናር ሻሏት ካብን ደምቧይ ክብሯን ንደው ቅርሷን ግፈው በአገር ቅርጫ ተሸልመው በአደባባይ በዚያሽ ቅጽበት የዘመን ግፍ ዋንጫው ሞላ ካይኖች ኩሬ እንባ ደርቆ ደም ተሞላ የጠይም ፊት ጠውልግ ውብ ጉንጭ በልህ ቀላ የህዝብ ልጅ እንዳባቱ እንደናቱ ደግሞ እንዳክስት እንዳጎቱ ግፍር ሜባይ ከሞት ጋር ተዳፋሪ ሞት ለምኔ ለአገር ክብር በአገር ፍፋ ወጥዋዳሪ ከግፈኞቹ ተቆራቃሽ ለነጻነት በአዲስ ትውልድ ዘመን ተራ እጅ ለእጅ ተያይዞ ባሻፈረኝ እያቅራራ ኢዮሃብ አዲስ አመት ባመጽ ንጋት ፍንትው ባለው መልካም ብራ በሳቅ ለበቅ ባልዳን ገርፎ አረድ ፍርሃት ከጓዳቸው እየዘራ ከሰሜን ጫፍ ምዕራብ አፋፍ ከደቡብ ደፍ ምዕራፍ ምስራቅ ጫፍ ወጣት ጀግናሽ ጀግኖች ጠራ ማቅያ ጥልቁ ከሃዲዎች በጽያፍ ግብር የደለቡ የሙቅ ጓዳሽ ቅምጥሎች ከሊበሱ ገመናሽን ያረከሱ የጎሳ ዛር ልክፍተኞች ሞት ለነርሱ በሰው ልጅ ደም ለከረፉ ፍል ፍዋኖች።
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 5 የህቡ ህይወት በሚከተለው ቀጠሮችን ስለ ድርጅታቸው ምስጢራዊ አሰራር የራሱን ተሞክሮ በመሳሌ ያስደገፈ እንዲነግረኝ ነበር የፈለኩት። ይሄባ አንድ ድርጅት ብቻ አልነበረም። ይሄባ ከሞላ ጎደል በራሳቸው የሚተዳደሩና ነፃ የነበሩ ሌሎች ድርጅቶችንም ያቀፈ ነው። አወቃቀሩ በሙያ በእድሜ በጾታና በተሳትፎ ደረጃ የሚመስል ነገር አለው። የወንነው ፓርቲ፣ የወጣቶች ሊግ፣ የላባደሮች ክንፍ፣ የጥቃት መከላከያ በተለምዶ ስኳድ፣ መዋቅር፣ የዴሞክራቶች ማለትም የደጋፊዎች መዋቅር፣ የታዳጊ ህፃናት፣ የወጣቶች ማህበር፣ የሴቶች ማህበርና የቤተሰብ ሸንጎ ነበሩ። ወደ መጨረሻው አካባቢ የኡታ ኮሚቴ የሚባልም ተመስርቶ ነበር። እነዚህ ሁሉ መዋቅሮች በደንብ ተደራጅተው ይሰሩ ነበር። የታዳጊ ልጆቹ፣ የቤተሰብ ሸንጎ፣ የዲሞክራቶችና የኡታ ኮሚቴዎች በየሰፈሩ በየቀበሌው የተዋቀሩ ናቸው። ሌሎቹ ግን ከህዋስ እስከ ማዕከላዊ ኮሚቴ ተደራጁ ነበሩ። የሁሉም መዋቅር ተመሳሳይ ነው። ለምሳሌ እኛ የነበርንበት የኢሃወሊ የኢትዮጵያ ህዝብ አብዮታዊ ወጣት ሊግ መዋቅር የዋናው ፓርቲና የሌሎችም መዋቅር ግልባጭ ነው። እስቲ ባጭሩ ያንዱን ክንፍ መዋቅር ንገረኝ። ሁለት ሶስት ክፍለ ሀገሮችን አንድ ላይ በማድረግ ኢትዮጵያን በአራት በይነ ቀጠና በመከፋፈል ነው የኢሃፓ መዋቅር የተዘረጋው። አዲስ አበባ ደግሞ እንደ አንድ በይነ ቀጠና ተወስዳ መጀመሪያ በአራት በኋላ በአምስት ዞኖች ተከፋፍላ ነበር። የአንድ ዞን ስፋት ምናልባት አሁን ክፍለ ከተማ ከሚባለው ጋር በመጠኑ ሳይቀራረብ አይቀርም። እያንዳንዱ ዞን በስሩ 3-4 ሰብ ዞኖች አሉት። የሰብ ዞን ስፋት በአሁን ወቅት ወረዳ ከሚባለው ጋር አቻ ሊሆን ይችላል። የሰብ ዞን አባላት በስራቸው የሚቋቋሙትን ሪጅኖች 3 ወይም 4 በጸሐፊነት ይመራሉ። እያንዳንዱ ሪጅን በዚያን ጊዜ በነበረው የመንግስት መዋቅር ከፍተኛ ከሚባለው ጋር አቻ ነው። በአዲስ አበባ ወደ 25 የሚሆኑ ሪጅኖች ነበሩ። አንድ ሪጅን ከ10 ያላነሱ ቀበሌዎችን በስሩ ይይዛል። በአንድ ሪጅን ስር 3 ወይም 4 ሰብ ሪጅኖች አሉ። አንድ ሰብ ሪጅን ቢያንስ 3 ቀበሌዎችን ይይዛል። የሰብ ሪጅን አባላት መሰረታዊ ቤዚክ የሚባለውን ኮሚቴ ወክለው የሚመጡ ናቸው። በዚህ ኮሚቴ በአንድ ቀበሌ ውስጥ የሚከናወኑት እንቅስቃሴዎች በሙሉ የሚመራና የሚቆጣጠር አካል ነው። ካራት ያላነሱ አባላት ይኖሩታል። በቤዚኮች ስር ሰብቤዚክ የሚባሉ አሉ። ሰብቤዚኮች በአንድ ቀበሌ ውስጥ በብዛት ሲኖሩ ቢያንስ ካራት በላይ በቤዚክ ኮሚቴ ስር በመሆን የሚዋቀሩ ናቸው። ሌሎች ህዋሶች ከሰብቤዚክ ስር የመጨረሻው አካል ናቸው። የሴሎች ብዛት አይታወቅም። ከቀበሌ እንደ አባላት ብዛት ይለያያል። እኔ እስከማውቀው ድረስ በአብዛኛው ቀበሌ እስከ 10 ይደርሳሉ። አንድ ሴል ከ3 የማያንሱ ከ5 የማይበልጡ አባላት ይኖራዋል። እስቲ ስለሰራህበት መዋቅር ንገረኝ። የኛ የመዋቅር ክልል በዚያን ጊዜ በደርግ መዋቅር ከፍተኛ 18 የሚባለው ነበር። ክልሉን ማወቅ ከፈለግ ከባምቢስ ድልድይ ጫፍ ተነስና ግራህን ይዘህ ወደ መስቀል አደባባይ ተከተለኝ። ከዚያም ወደ ቅዱስ ዮሴፍ ትምህርት ቤት ታጠፍ። መሿለኪያን አልፈህ ቁልቁል ውረድ። ግሎባል ሆቴልንም አልፈህ ሂድ። የጎተራን ድልድይ ሳትሻገር ወደ ግራ በመታጠፍ ወደ ኦሊምፒያ የሚሄደውን አስፋልት ይዘህ ሂድ። ውስጡን ወደ ወሎ ሰፈር አቅና። ከዚያም ወሎ ሰፈርን በስተቀኝ በመተው አስፋልቱን ከተሻገርክ የቡልቡላ ወንዝን ታገኛለህ። ወንዙን ተከትለ ከሄድክ ባምቢስ ሱፐርማርኬት እንደገና ተመልሰ ትደርሳለህ። በዚያ ክልል መዋቅር ውስጥ ነው የሰራሁት። በዚያ ሪጅን ወደ 10 የሚሆኑ ቀበሌዎች ነበሩ። ካልተሳሳትኩ ቀበሌ 06 07 15 17 18 27 35 36 እና 41 የነበሩ ይመስለኛል። በሰብዞኑ ስር 3 ሪጅኖች በኋላ 4 የነበሩ ሲሆን የኛ ሪጅን አንደኛው ነው። በወጣቱ ሊግ ስር በነበርኩበት ወቅት ከሞላ ጎደል እዚያው ነበርኩ። እኔ ከመግባቴ በፊት በዚህ ክልል የተወሰኑ አባላት ነበሩ። ሆኖም ግንኙነታቸው በትክክለኛው መዋቅር ስር አልነበረም። ግማሹ ሌላ አካባቢ ይሰራል፣ ቀሪው ደግሞ በተናጠል አንድ ለአንድ ግንኙነት ፈጥሮ ቆይቷል። ሌሎችም ባልተሟሉ ሴሎች ውስጥ ነበሩ። ስለዚህ የኛ ስራ ይህን የተበታተነ ኃይል በመዋቅሩ መሰረት ማደራጀት ነበር። ወቅቱ ዘመቻ ጥለው የመጡ ተማሪዎች ተመልሰው እንዲሄዱ የምህረት አዋጅ የወጣበት ወቅት ነበር። አለመረጋጋቱ አዳዲስ አባላትን እንደ ልብ ለመመልመል የሚያስችል አልነበረም። በጥናብ ክበብ ውስጥ የነበሩ ዘማች ተማሪዎች የተወሰኑት ቤተሰብ ተመለሱ እያለ ስለሚያስገድዳቸው በምልመላ ላይ ከፍተኛ እንቅፋት ሆኖብን ነበር። ትዝ እንደሚለኝ በ1968 የመጀመሪያው ወራት በዚያ ክልል አንድም ቀበሌ ውስጥ የኢህአፓ የወጣት ክም የተሟላ የአባላት ሴል መሰረታዊ ድርጅት አልነበረም። ቆየት ብለን ራሳችንን መመልመል ጀመርን። አባላት እየበዙ የመጡት በአካባቢያችን ያሉ ልጆች በሚያደርጉት ጥረት ብቻ ሳይሆን በእኛ ክልል ነዋሪ የሆኑ ግን ከተለያየ ዞን የተመለመሉ ይላኩልን ስለነበረም ነው። የምልመላ መስፈርታችሁ ምንድነው? ምን ታደርቀኛለህ? እሱንማ ባለፈው እንዴት እንደተመለመልኩ ነግሬ የለ? ለጥናት ክበብ ማለቴ ነው። ሰከራም ሐሽሻም ተደባዳቢና ምስጢር የማይጠብቅ ቀዳዳ ኢህአፓ ቤት አይገባም። ከዚያ በተረፈ የወጣት ክንፍ ውስጥ እንደ ህግ የእድሜ ጣሪያው ከ15 ዓመት በላይ ነው። በተግባር ግን 17 ዓመት የሚሆናቸው የሁለተኛ ደረጃ ትምህርት ቤትና ከዚያ በላይ የሆኑ ናቸው። የጥናት ክበብ አባል መጠጥ የማይጠጣ ነው? የሚቀማምስ ከሆነ ችግር የለውም። አብዛኛው ወጣት ስለሆነ መቅመሱ አይቀርም። ሆኖም ከተመለመለ በኋላ መስከር የሚባል አይታሰብም። ሰካራም፣ ሐሽሻም፣ ጆሊ፣ የሰፈር ጉልቤ፣ የሰፈር አውደልዳይ፣ የልጃገረድ እጅ ጠምዛዥ እኛ ቤት የለም አልኩህ። እየቀለድክ ነው? ምን እቀልዳለሁ? ይሄን አልሰማህም? የኢህአፓ መፈጠር እኮ በወጣቶች የእርስ በርስ ግንኙነት፣ ከህብረተሰቡ ጋር የነበራቸውን ትስስርና በተናጠልም በሰብዕናቸው ላይ ከፍተኛ ተጽዕኖ አሳድሯል። ከያፓ በፊት የነበሩት ጆሊ ጃኪዝም፣ አደንዛዥ እጽ መውሰድ፣ የቡድን ጸቦች፣ የፓርቲ ጭፈራ፣ ልጃገረዶችን ማሳደድና ማስገደድ የመሳሰሉት እንደ ጉንበን ነው ጠፍተዋል። ምናልባት አጋንኝ ይሆናል፣ የተለየው ነገር ያፓ ውስጥ ያልገቡ ወጣቶች ሁኔታ ነበር። እኛ መሃል ሰፋሪዎች ነው የምንላቸው። ብዙዎቹ ከቤታቸው ወይም ከሰፈራቸው ሳይወጡ ትምህርታቸው ላይ ያተኩራሉ። የቤተሰብ ቁጥጥር ላላ የሚልላቸው ግን ጠላ ቤትና ጠጅ ቤትም ሊውሉ ይችላሉ። ከደህንነቶችና ከቀበሌዎች ትኩረት ውጪ የሚያደርጋቸው አማራጭ ይኸው ነው። ቀበሌዎች በጣም የቤት ልጆች የሆኑትና ጠጪ ልጆች ላይ አያተኩሩም ነበር። ጫት ቃሚስ አልነበረም። ጫት ይቃማል። የሚቀሙት ግን እንደ መደበኛ ስራቸው ሲያኝቁ አይውሉም። ከኢህአፓ በፊትም ቢሆን በወጣቱ መሃል በተለይ በአዲስ አበባ ጫት በስፋት የሚታወቅ አልነበረም። በጣም አልፎ አልፎ ለጥናት የሚቀሙ ልጆች ነበሩ። እኔም ማውራህ ስለ አዲስ አበባ ነው። ድሬዳዋ፣ ሐረር እና ጅማ የመሳሰሉት ቦታዎች ሁኔታው ይለያል። አዲስ አበባ ግን ቤተሰቦቻቸው ጫትን እንደ ባህል የሚያዩ ከሆኑ ልጆቹም ይቅማሉ። ለማንኛውም አብረውኝ ይሰሩ የነበሩ ልጆች አንዳቸውም አይቅሙም ነበር፣ ቢያንስ ሲቅሙ አላየውም። የሚቅሙ የእኛ ልጆች በግላቸው ለንባብ ብቻ ይጠቀሙበት እንደነበር ነግረውኛል። በኮሚቴ ስብሰባና ውይይት ላይ ግን እንቅም ነበር ያሉ ልጆች አላጋጠሙኝም። ጫት መቃም ቢኖርም በአዲስ አበባ የኢህአፓ ልጆች መለያ ግን አልነበረም። ታዲያ ጫት መቃም መቼ ነው የተስፋፋው? እንደው ጥሩ አስታወስከኝ። አንድ በጫት ላይ ጥናቱን ያደረገ ጓደኛዬ በአንደኛው ንዑስ ርዕሱ ላይ የኢህአፓ ዘመንና ጫትን አያይዞ ሲጽፍ ቃለ መጠይቅ አድርጎልኝ ነበር። በእኔ ግምት በአዲስ አበባ ጫት መስፋፋት የጀመረው ኢህአፓ ከጠፋ በኋላ ነው ብየዋለሁ። በተለይ ወጣቶችን ለወታደርነት ማፈት ሲጀመር ወጣቶች ቤታቸው ተደብቀው የመዋል አስማሚያ መጡ። የሚጠጡ ልጆች እንደ ቦዘኔ ስለሚቆጠሩ ለጦር ሜዳ አፈሳ ኢላማ ነበሩ። ስለዚህ እቤት ይውላሉ። ከዚህ ጋር ተያይዞ ጫት እየተስፋፋ ሳይመጣ አይቀርም የሚል ግምት አለኝ። የቃመ ተጠቀመ ያልቃመ ተለቀመ ይባል የነበረው ኢህአፓ በተሸነፈ ማግስት የወታደር ምልመላና ፈሳ ሲጦፍ ነው። የሚቅሙት ቤት ውስጥ ስለሚውሉ፣ የማይቅሙት ደግሞ በየጎዳናው ላይ ስለሚገኙ ማለት ነው። ለማንኛውም ጥናት የሚፈልግ ጉዳይ ነው፣ በመሰለኝ የሚመለስ ጥያቄ አይደለም። ለጓደኛዬ የመለስኩለትን ግን አሁን ያልኩህን ነው። ወደ ጉዳያችን እንግባ። አንተ እንደሆንክ ጌታዬ፣ እኔ እንደሆንኩ ምን? ጨርሰው እንጂ ወሬኛ ወሬኛ ነህ። እናልህ አካባቢዬ ከተላለፍኩ በኋላ መጀመሪያ የተገናኘሁት የወሎ ሰፈሩና የዩኒቨርሲቲ ተማሪው አባይነህን፣ የደምረው ሱቁን ጌታቸውን፣ የፍላሚንጎውን አበበን ነበር። ሁላችንም የአካባቢያችን የወጣት ክንፍ መዋቅር በመዘርጋት ተካፍለናል። ከታች ደግሞ የኦሊምፒያውን ሰለሞን ኤ አይነት ጎበዝ ልጆች ነበሩን። ትንሽ ቆይተን ጸሐፊያችን በሌላ ልጅ ተተካ። አቤ ነበር፣ የዩኒቨርሲቲ ተማሪ ነበር። ከነ በፊት ድርጅቱን የተቀላቀለ ይመስለኛል። ከሁሉም ጋር ስንሰራ መዋቅሩ ከሞላ ጎደል እየተመሰረተ ነበር። ያም ሆኖ ብዙ ወጣቶችን መመልመል የሚያስፈልገን ወቅት ነበር። በዚያን ጊዜ ሰዎችን አስጠንቶና አባል ማድረግ አንዱና ትልቁ ፈተና፣ ሁለት በአባልነት የማይተዋወቁ የኢህአፓ ልጆች ተመሳሳይ ሰዎችን በመቅረብ የጥናት ቡድን ሲመሰርቱ ነው። ይህ ሁኔታ ከሶስት ጊዜ በላይ አጋጥሞኛል። አጋጣሚው ጊዜን ያባከነ ከመሆኑም በላይ አላስፈላጊ የሆነ የአባላት ትውውቅ መበላላት የምንለውት ፈጥሯል። ለዚህ ምሳሌ የሚሆነኝ ቅድም ከነገርኩ ከጌታቸው ጋር ነው። አብረን ከመስራታችን በፊት ሁለታችንም በአንድ የጥናት ክበብ ውስጥ ተገናኝተናል። የጓደኛ ስለነበር ቀደም ብለን እንተዋወቃለን። በዚህ የተነሳም አራት ሆነን ጥናት ለመጀመር አስበን ነበር። ጌታቸው እኔንና የቅርብ ጓደኛውን ለማጥመድ እኛ ሰፈር ወጣ ገባ ይላል። እኔ ደግሞ ሁለቱንም ለመመልመል አቅጃለሁ። ጥናቱን ገና ሳንጀምር የዴሞክራሲያን የህቡ እትሞችና ሌሎች ጽሑፎችን ሁለታችንም እናመጣ ነበር። ብዙ ሳንቆይ እኔና ጌታቸው እርስ በርስ ተነቃቃን። ሳንነጋገርም አባል መሆናችንን ተዋወቅ። ወዲያው የጥናት ክበቡን ሳንጀምር ምክንያት ፈልገን በትነነው ተለያየን። ከወራት በኋላ በሪጅኑ አብሮኝ የሚሰራ ሰው እንድንገናኝ ኮድ ሰጥቶኝ ነበር። በተባለው ቦታና ሰዓት ሲሄድ ጌታቸው ሆኖ አገኘሁት። የተወሰኑ ወራት አብረን ከሰራን በኋላ እሱ ወደ ሌላ ኮሚቴ ተዛወረ። ከብዙ ጊዜ በኋላ ጌታቸው በመንግስት በብርቱ የሚታደን ልጅ ስለሆነ ወደ አሲምባ እንዲሄድ ተደረገ። ጌታቸው የጎንደሩ ኢህአፓ ሲበተን ኢህዲን የሚባለውን ድርጅት ከመሰረቱት አንዱ ሆነ። ከዚያም በኢህአዴግነት አዲስ አበባ በመግባት ጠቅላይ ሚኒስትር ከሆነ በኋላ በሙስና ሰበብ ታስሮ የተፈታው ነው። ታምራት ላይኔ ማለት ነው? አዎ፣ እውነተኛ ስሙ ጌታቸው ማሞ ነው። ታምራት ላይኔ የበረሃ ስሙ ነው። አዲስ አበባ ከገቡ በኋላ አልተገናኛችሁም? በጭራሽ፣ ከቴሌቪዥን ውጭ አይቼው አላውቅም። መዋቅር ከማደራጀት ሌላ ምስጢራዊ አሰራራችሁ ምን ይመስላል? እያንዳንዱ ኮሚቴ ከበላይ አካላት ጋር የሚያገናኝ አንድ ጸሐፊ ይኖረዋል። ጸሐፊው ከማን ጋር እንደሚገናኝ አብረው ያሉት አባላት በፍጹም አያውቁም። ጸሐፊውም እንዲሁ በበታችኛው መዋቅር ተወክለው የሚመጡት ልጆች እነማንን አግኝተው እንደሚመጡ አያውቅም። የሚያውቅበትም መንገድ የለም። በዛው ኮሚቴ ውስጥ ያሉት 3-4 አባላት መካከልም ተመሳሳይ ነው። ማን ማንን አግኝቶ እንደሚመጣ አይተዋወቅም። ይህ አሰራር ከታች እስከ ላይ ድረስ ባለው መዋቅር ውስጥ ተመሳሳይ ነው። ሁሉም በኮድ ስሙ ነው የሚታወቀው። ጸሐፊያችንን ጨምሮ ማናችንም የአንደኛችንን ስምም ሆነ የመኖሪያ ቤታችንን አናውቅም። ድርጅቱ ውስጥ ከመግባቴ በፊት በአንድ ወይም በሌላ መንገድ ከማውቃቸው ልጆች በስተቀር ስምና ቤታቸውን የማውቀው የሁለት ልጆችን ብቻ ነበር። ያውም በስራ ጉዳይ አማራጭ ስላልነበረን። በተጓዳኝ ኮሚቴዎች ስር አብሬ የሰፈራኋቸው በርካታ ልጆች አይደለም ቤቴን አቅጣጫውን እንኳ አያውቁም። የኢህአፓ አሰራር ሚስጥራዊነቱ ለደርግ ብቻ ሳይሆን ለእኛም ለአባላቱም ጭምር ነበር። አንድ አባል ሌላው ልጅ ለምሳሌ ጸሐፊው ከማን ጋር እንደሚገናኝ ለማወቅ አይፈልግም። የማወቅ ሙከራ ካደረገ ግን ሌላ ነገር ነው ማለት ነው። በሰላይነት ያስጠረጥራል። ይህ የዲሲፕሊን ጉድለት ከተፈጸመ በኢህአፓ ቤት ትልቁ ኃጢአት ነው። አንድ በየትኛውም እርከን ላይ ያለ አባል ጸሐፊው ከሌላ ልጆች ጋር ሆኖ ሲሄድ ካጋጠመው አጠገቡ ከመድረሱ በፊት ወደ ተቃራኒው መንገድ ተሻግሮ መሄድ አለበት። ካልቻለም አንገቱን ደፍቶ ወይም ወደ ሌላ አቅጣጫ እያየ ማለፍ መደበኛ አሰራር ነው። ሰላምታ መስጠት ጓደኛዬ ነው ተዋውቀው ብሎ ነገር የለም። በካፌም ሆነ ቡና ቤት ውስጥ ስንገባ በአባልነት የምናውቀው የምናቃቸው ልጆች ቁጭ ብለው ካገኘን ተመልሶ መውጣት ግድ ነው። ይህ ያልተጻፈ የኢህአፓ ህግ ነው። አውራ ጎዳና የሚሰራው የአጎቱን ልጅ ፈቃድን ለማግኘት አልፎ አልፎ እሱ የሚያዘወትርበት ሰንጋ ተራ አረንጓዴ ቡና ቤት እሄድ ነበር። እኔም ሄደው በዛ ሳልፍ እሱን ሰላም ልል ነው። ታዲያ የማውቃቸው የኛ ልጆች ድንገት ከመጡ በፍጥነት ተመልሰው ይወጣሉ። እሱንም ሆነ አብረውን የሚቀመጡትን ጓደኞችን ጨምሮ የኛ ሰዎች እየመሰሏቸው ጥለው ይወጣሉ። የኢህአፓ ሳር የሚገርም ነው። ይህን የመሰለ ምስጢራዊ መዋቅር እንዴት ሊፈርስ እንደቻለ ማሰብ ይከብዳል። ለማንኛውም ርዕሳችንን እንዳንስት፣ የድርጅታችሁን ዕቃ ወረቀትና የመሳሰሉትን እንዴትና የት ነው የምታስቀምጡት? የግል ጥንቃቄ ማድረግን በተመለከተ ይሁላችንም በጣም ተመሳሳይ ነው። በደርግ እጅ መውደቅ በአብዛኛው ከቁጥጥር ውጪ ቢሆንም አባላት በራሳቸው ቀላል ስህተት ለአደጋ ሊጋለጡ እንደሚችሉ እናውቃለን። ስለዚህ ስራችንን በከፍተኛ ጥንቃቄ መስራት፣ እቃዎቻችንን ደግሞ በጥንቃቄ ቤተሰብ በማይደርስበት ቦታ ማስቀመጥ እንዳለብን ባይነገረንም እናውቃለን። በዚህ መሰረት የድርጅቱን ጋዜጦችና ዶሴዎች የምናስቀምጥበት ምስጢራዊ ስፍራ ይኖረናል። የኔን በመሰረት ድንገር ብዙ ካሰብኩ በኋላ ነው የውሻ ቤታችንን የመረጥኩት። ቦቢ ኃይለኛ ስለሆነ አጠገቡ የሚደርስ የለም። ስለዚህ ቤቱን እቃ ማስቀመጥ እንዲያስችለኝ አድርጌ እንደገና ሰራሁት። የውሻ ቤቱ ጣሪያ በአሞራ ክንፍ የተሰራ ቆርቆሮ ነው። በውስጥ በኩል የጣሪያ ቅርጽ ተከትዬ በሌላ ቆርቆሮ ኮርኒስ ሰራሁለት። በተጨማሪ የውሻ ቤቱ ግድግዳ በጣውላ የተሰራ ስለነበር በተመሳሳይ ጣውላ መጠነኛ ክፍተት በመተው ድርቤ ገጠምኩት። ድርብ ጣራና ድርብ ግድግዳ መሆኑ በፍጹም አያስታውቅም። እቃ ማስቀመጥ ስፈልግ ሁለቱንም የምከፍተው በተለያየ አቅጣጫ በመተዋቸው በተቆለመሙ ሚስማሮች ነበር። ሁልጊዜ ማታም ሆነ ቀን እቤት ስገባ የድርጅቱን ንብረቶች ከገንዘብ በስተቀር የማስቀምጠው እዛው ነበር። ጠዋት ስወጣም እንዲሁ ከዚያው ጥቼ ነበር የሚሄደው። እቃ ማስቀመጥ ብቻ ሳይሆን ከቤቴ ስወጣም ሆነ ወደ ቤቴ ስገባ የምጠቀምባቸው መንገዶችንና ሰዓቶችንም እቀያየር ነበር። አጋጣሚ ሆኖ የኛ ቤት የሚገኘው ወደ ተለያዩ አቅጣጫዎች በሚወስድ አማካይ ቦታ ላይ ነበር። ቤታችን ከኦሎምፒያ ወደ ውስጥ ከሚወስዱት የሰፈር መንገዶች ገባ ብሎ ነው። ያኔ የመሰረተ ክርስቶስ ቤተክርስቲያን፣ አሁን የአብዮት እርምጃ የመጀመሪያ ደረጃ ትምህርት ቤት ትንሽ አለፍ ብሎ። ይህ የቤታችን አቅጣጫ ለኔ ግሩም የሆነ ስትራቴጂክ አካባቢ ነበር። ወደ ተለያዩ አቅጣጫዎች እንደሚያንጸባርቅ ኮከብ ሆኖ የኛም ቤት ወደ ተለያዩ አካባቢዎች የሚያወጣኝ መንገዶች ነበሩት። በአጠቃላይ ወደ ዋናው የቦሌ መንገድ በአምስት የተለያዩ አቅጣጫዎች ያስወጣኛል። ከጀርባ ደግሞ ወደ ባምቢስና ወደ ኡራኤል አካባቢ የሚያወጡ ሁለት መንገዶች ነበሩ። ወደ ቤቴ የምገባውም ሆነ የምወጣው በእነዚህ የተለያዩ ሰባት አቅጣጫዎች ስለነበር በወጣሁበት አልገባም፣ በገባሁበትም አልወጣም። እኔን ለመያዝ ቀላል ቢሆንም ከቤቴ መቼ ወጥቼ መቼ እንደምገባ፣ ቤት ገብቼ ቤት እንደምወጣ ለሚፈልግ ሰው በቀላሉ ሊገባው አይችልም ነበር። ይሄ የኔ ዘዴ ብቻ አልነበረም። በተለይ ቤታቸው እንደኔ ወደ ውስጥ ገባ ያለ ልጆች ቢያንስ ሁለት እና ሶስት መውጫ መግቢያ መንገዶች የነበሯቸው ይመስለኛል። ወረቀት እንዴት ነው የምትበትኑት? አንተስ አልበተንክም? በ1968 ዓመተ ምህረት መጀመሪያ ወራት እስከ ሚያዚያ በሪጅን ውስጥ የነበረው የአባላት ቁጥር የተወሰነ ስለነበርና አካባቢውም ሰፊ ስለሆነ እንቅስቃሴያችን ሙሉ በሙሉ አርኪ አልነበረም። ያም ሆኖ በዚያው ዓመት 3 ጊዜ ያህል በተወሰኑ አባላት አማካይነት ወረቀት በትነናል። እኔም በዚሁ ተልእኮ ባንዱ ላይ ተሳትፌያለሁ። በሌሎቹ ላይ ግን መበተን ላይ ባልሳተፍም እኔ የነበርኩበት ኮሚቴ ስራውን አስተባብሯል። አሁን በቅርቡ ግን ሰለሞን ኤ ከሱ ጋር እጅግ በጣም የተሳካ ወረቀት እንደበተነን አስታወሰኝ። በሚገርም ሁኔታ ምንም ላስታውሰው አልቻልኩም። የሰው ልጅ ጭንቅላት የሚገርም ነው። የተወሰነውን ትዝታ አፍንጫ ስር ያስቀምጥልሃል፣ ሌላው ደግሞ የት እንደሚያስቀምጠው አላውቅም። በዚህ ላይ የምታውቀው ነገር አለ? ምንም የማውቀው ነገር የለም። አንተም ብሎ መምህር፣ ጥያቄ ለሚጠይቅ ሰው እንዲህ ነው የሚመለሰው። እናልህ በሰብ ዞናችን በተካሄደው የመጀመሪያው የወረቀት ብተናና የግድግዳ ላይ ጽሑፎች ቅስቀሳ ብቻዬን 3 ቀበሌዎች ሸፍኛለሁ። ቀበሌ 27 ከኦሊምፒያ እስከ ፒኮክ፣ ቀበሌ 18 ከኦሊምፒያ እስከ ባምቢስ ድንበር እና ቀበሌ 07 ከኦሊምፒያ ትንሽ አለፍ ብሎ እስከ ባምቢስ መዳረሻ። تنش زرزر رارقه نگار انسلو امرتي هم بايهون كبت اللاج جاوته عالنا انتي تركالي يمكن ورقت مبتن يمجمرا قزي سلنبر بمتهم بيون فرعاد تسمطن يال يميو كايسو اندايليين يانقت شارب كوفي يالنا كلبسكوت رجم قزي ونون عند جاكي تازقاي جالو سراو يميسراو كمنقاتو بفيد سلونا يوازي مولد بطوات لمن نسات بقزي تنيو من اندك سكسين سالوك تولونكو زيابوالا انكفلي وستينيال جالم الزو يتقلب بدك آسران تساس سايمولا كبيتي تموتات تزقاجو الناتي كمن يتابي تويو التاج بزيلي لتيت نو مالتشي بيتا كريستيان الناتي يمات توقيني مسل تقابل آيتاي بيتا كريستيان مالتشينا ساقوان لككتشو ينم ساق متا جن اندمنم بيي ساقين واتكوت كزياس منالوه قشني ليج هيد بچهان منغست سماياتن دافت غبا انين من دات رسائن فهلي اللي نادرا عادراهن عينند نگر عطلن يمسلا بتام ميسكو كنگ كرويلك عاستي ايتوان ببر دم سبالا سمام خودي بهساق ايتر غفا غفا يرو چاياهل آفت لكي كبيت وطاو የናቴ ቀልድ ፍራት ፍራት ያለውን ሰውነቴን ሳፍታታልኝ አልቀረም ወረቀት መበተን የጀመርኩት ከኛ ቤት ደጃፍ ጀምሬ ነው ከዚያም የዘመዶችንና የጎረቤቶችን አካባቢ ካደረስኩ በኋላ ቀበሌ 27 ወደሚባለው አቅጣጫ ሄድኩ አንድ ቂያስ ላይ ከምሲ የሚባለው የመንደራችን የድር ጥሩምባ ነፊ ከሄድ መጣሳለው ጥሩምባውን እየነፋ እፊቴ ድቀናለ በደንብ ስለምንተዋወቅ ጊዜ ሳልሰጠው እሱ በታጠፈበት ኩርባ በመሄድ ከይታው ተሰወርኩ። አይኔ በኮፍያ ወንጨና ፊ ደግሞ በሻርፕ ስለተሸፈነ ሊለየኝ የሚችልበት መንገድ እንደማይኖር ወዲያው አልተገለጸልኝም እንጂ አቅጣጫዬን የምቀይርበት ምክንያት አልነበረም። ያም ሆኖ በዛው መንገድ እየተጓዝኩ በቀበሌ 27 ውስጥ ለውስጥ ያሉትን መንገዶች ሁሉ አዳረስኩ። ወረቀቶቹን እየበተንኩ የተመቸኝ አጥር ላይም እየጻፍኩ ማለት ነው። ከዚያም ቦሌ ማተሚያ ቤት ፊት ለፊት ዋናው መንገድ ላይ ወጣሁ። ቀጥዬ ወደ መስቀል አደባባይ ወረቀቴን እየንጠባጠብኩ ሁለት አጥር ላይ ደግሞ መፈክሬን ጽፌ ኦሊምፒያ በራፍ ደረስኩ። መስረቤቱ ግድግዳ ላይ ለመጻፍ ፈልጌ ነበር። የጥበቃው ሰራተኛ እየተንጎራደደ ስለነበር ሳይመቸኝ ቀረ። ደባም ቢስ የሚወስደውን መንገድ ይወረድኩና አንድ የቆርቆሮ አጥር ላይ መፈክር ጽፌ የቀበሌያችን ጽፈት ቤት ደረስኩ። በሩ ተዘግቶ ጭር ብሏል። ጥበቃዎች ዘጋግተው ሳይተኙ አልቀረም። የቀበሌው በር ላይ ለመጻፍ ቀድሜ አስቤ ስለነበር በርጋታ አካባቢን ቃኘው። የቀለሙን ክዳን በመክፈት ላይ ያለው ቀበሌው ግቢ ውስጥ አንድ ሰው የሳል ድምጽ አሰማ። ምናልባት በበሩና በማዕዘኑ መሃል ባለው ክፍተት ሰው መኖሩ ሳይታየው አልቀረም። ያሳሳሉ የድምጽ ቃና አለው ለማለት ነበር። አራት የሚሆኑ ወረቀቶች በሩ ላይ ጣልኩና በፍጥነት ቁልቁል ወረድኩ። በእቅዴ መሰረት በስተቀኝ የነበሩትን የውስጥ ለውስጥ መንገዶች ወደ ውስጥ ገባ እያልኩ እየበተንኩ የተመቸ ግድግዳና አጥር ሳገኝም ይሃፓ እያልኩ በቀለም በመጻፍ አዳረስኩ። ከዚያም የባምቢስን ወንዝ ተሻግሬ ያኔ በእንጨት የተሰራ ለግረኛ ብቻ የሚያገለግል ድልድይ ነበር አጼ ቴዎድሮስ ትምህርት ቤት በር ላይ ደረስኩ። ክልሉ የከፍተኛ 15ዎች ነበር። እኔን ግን ማን ያቆመኝ? ለማንኛውም ጥበቃዎች አልነበሩም። እየነጋ ስለሆነ የተኙ ይመስላል። የትምህርት ቤቱን ዋና በር በጣም ተረጋግቼ በቀይ ቀለም መፈክር አሳመርኩት። ከዚያ ተመለስኩና ሶስተኛውን ቀበሌ ለማዳረስ ወደ ግሪክ ክለብ አቀናው። ይቻልኩትን ያህል ባገኘሁት ግድግዳ ላይ እየጻፍኩ መንገዱን በሚበተኑ ወረቀቶች አሸበረኩት። ቀለም ያስኩበት ትንሽ ጣሳና ብሩሽ ወዲያ ጥዬ አሁን የኦሮሚያ ቢሮ በሆነው በኩል ዋናው የቦሌ መንገድ ላይ ወጣሁ። جلای یکاروت یمی بتن ورکاتوچ بزونه برو. نسون این تبادل طبق مسکلات دبایی در رسم. کسیم ولیم بیستاد فی یعنی پوینت فور یمی بالو متاد فی علی بالو دلی درس بتن کاکی بتنی چر رسم. کدام بیه کد کد سرایم که چر رسم بالا ولی بیتی من ملز نبر. یه ناتین یه مای فلگ ترتاری لمس وگد تنش لمقویت و در مسکن ادب وای تملس کن نه استیفانوس پیتر کریستیانو است گباو ناتی لنم صلیل دنیا را چینت سرینی نه اند مساقات در رگی لسوم لراسیم سال صلی فیتل و در مسکن ادب وای زوره کرمت تبیه تکمدم بردیه تبسین دلیلش قدر دنیوچه مسب جمر اصول ساعت تکلیشون بهت کریستیانو بس وچ تمولا. اگر انجوچ نام کنایتش کاس فالتولای ببزد متعد جمرو. کافی یعنی نه یانگت شارپین تقریه. جاکت کتیوست وشکه. و ده کاتاروی هرکو. کسر یمی بال تو کبالیو چست بات سکاونی تا متناگا کن سماو. اوناتم مرتی هپا. كزياز رفض لاي ودا سفر سملس وريو كلو بنيو تيت لاي نبار كاباليو باس اردرق مفكر بوركاتنا بايك ايك ايلم صغوف اندى تشكوطة كوطة اندى قد يوارال انيا كابالي بيتشا مسالة چوندي كولو سفر اسك مسكالة دبابايك كوني عشبر ركاو ليلي تونو قادرو بطال سوستون کابلیوچ یاد رکوت بچه این نبر نواریو یمی آوراوجن سلاسه ونو اندبتنوت ادرگو نبر یه پارکتی تبتنو لامجمع رجیس در نبر وریو بدعم تصفف بدعم تگننه عندو اگانیم منیم نبرکو بهتری برکت توتاتوچ خلّم بوتاییت ذعور وایتال یه سفر کوتینیو چه چمر یه سرافرین لراسی مال دستوسی نگرین بوده سکالو. هری چه تسمای دستا؟ آن دی بچانی بتن کتب لعینیان. لیلاآن گزه ست تا سبتن نبر مالد نو؟ آن دی نبری اسبتن کاو. یه دل زه ماس بتن بلو نگریللم. که بلا یه سرای بالا یانن ماست لالف نو. نک علم ناد بروشی میاسفل گون گنزم ماکبل وین گنز چه مستت نسرائی نی کو مرماری ایدن لهم من تدبک این یا لخ انده مرماری ایدن لهم انده ماتر گازیت این یانکو امت ایه کال چال کبتم ورکت مبتن کو لیه اپا یه مچ ارشاو تنشو تلیو کونو تلدک نگر مستده یلک یه کازانچ سوگوات دنیای مت یه نگرین آن دیک اسکساسل ترنگره کلیلوچ لیجوچ تاییکی مرگاگت سی گبانی رساوت. اند بالبیتی لیلو یال تگر را نچ فرس کازانچ ساکتا بابی نبارالو. فرسو بایی سفرو یزور سارم مونه لیلانگر سی کاردمیولان. یمیاد روم یاگه نبت تگ نبار. انینه نیالسو لیگال لبو یمیچل آوری اینت نبار. تاریا انتکن یه اپا لیجوچ کس سبلو آبابلو ایت تگونا بزیانه چاکار لای ایها پا یا چند فادیون ایها پا پارتی اچن نبرو بکای کلامی سپو بدار. فرسو بیهه دبته خلو اینجان مفکری زوسی زور حزبم سیانه باله. یک بری سوچم آناتا چوزورارو. آبیت تبرگیچ فرسو نیزاو مفکرو لمات فات بیمکرو علی یازاره چو. کزیم کمیته سبسبو متفرردو بدارو. من کایش بر مهانو. تادیس بات ایت گدلو تالو یم نگر منو سموت الله لیلام نگری شوفی روش سایو تاکسی لایم یم نبتن ورکت یاس کم تو بچون دن براو کالو تنانش یه براری ورکتوش کمبر پورتو مگالی اولای یاس کم تو تال تاکسیو سین کس اکس ورکتوشون نفاس ایه بتنا چو با یه منگدوی رد چالو بعد تاکسیون ترافیک پولیس اسکیا کومو درس یه دبته پتا خودلو یاد دار سوال. یه تله یه متنی علاو چرکلای مفکری صفل. به چرک ازوریا کچن ینچت فریمی در رگ بتن. کلای کلت پتا تگناتگ چافا چولای دنگای یه تسرب باچه و رزم میالوگامدو چیکوات ترال. በመጨረሻ ሁለት ልጆች ተራርቀው ድንጋዮቹን የኤሌክትሪክ የስልክ ሽቦ ላይ ሲወረውራቸው ድንጋዩ ሲተመጠም ገመዶቹ ይዘረጋሉ። ጨርቁም በጥራት ተዘርክቶ ይንጠለጠላል። ልክ አደባባይ ላይ ለማስታወቂያ እንደሚሰቀል ትልቅ ጨርቅ ማለት ነው። ሙሉቀን የሚቆየው ይሄው የጎዳና ላይ የጨርቅ ላይ መፈክር ነው። የደርግ ሰዎች ያንን ለማውረድ አሳራቸውን ነው የሚያዩት። የመብራት ኃይል ሰራተኞች መኪናና መሰላል አምጥተው ነው የሚያወርዱት። ቅስቀሳው ከተማ አቀፍ ከሆነ ጨርቆቹ በመላው አዲስ አበባ ስለሚሰቀሉ ለማውረድ ከአንድ ቀን በላይ ይፈጅባቸዋል። ኢህአፓን የወጣት ክንፍ መመስረት ለማሳወቅ የተሰራው የቅስቀሳ ስራ ጉድ ያሰኘ ነበር። አንድም የአዲስ አበባ የውስጥ ለውስጥ መንገድና ዋና ዋና መንገዶች አልቀሩም። ሁሉም አባላት ተሳትፈው ስለነበር አዲስ አበባ ተውባ ነበር። ከተማውን ሙሉ በሙሉ ለማጽዳት አንድ ሳምንት አካባቢ ይመስለኛል የፈጀባቸው። ያን ያህል ታዲያስ በመላው አዲስ አበባ የተበተነውን ወረቀት ሲያስለቅሙ፣ ግድግዳ ላይ በቀይ ቀለም የተጻፈውን ሲያስጠፉ፣ ኤሌክትሪክ ሽቦ ላይ የተንጠለጠሉትን በመሰላል ሲያስወርዱ ብዙ ቀን ፈጀባቸው። ደርግ የኢህአፓን የመዋቅር ስፋትና የአባላት ብዛት ብዙ መሆኑን ያወቀው የወጣት ክንፉ መመስረቱን ያወጀን ቀን ነው። ያ ወቅት ለእናንተ ይብዛም ይነስም የተመቸ ነበር ማለት ነው። እንደ ጥንቸልና ሚዳቋ አትበረገጉም? በእኔ እምነት የተረጋጋ ወቅት የምለው ያ ወቅት ነው። የወጣት ሊጉ ኢህአወሊ እስኪታወጅ ድረስ ተደጋጋሚ ወረቀት ብተና አልነበረም። ዋናው ተልእኳችን በዋናኛነት አባላትን ማብዛት ላይ ነበር። የወጣት ክንፉ ምስረታ ከታወጀ በኋላ ቅስቀሳና ወረቀት መበተን ሌላው ትልቁ ተልእኮ ሆነ። ለምሳሌ ወረቀት፣ ቀለምና ብሩሽ መግዛት፣ ከዚያም አባላት ወደሚገኙበት ቀበሌዎች እቃዎቹን ቢያንስ ከአንድ ቀን በፊት ማደል ዋናው ስራችን ነበር። የሚመለከታቸው ልጆች ደግሞ ሙሉቀን ወይም ሌሊቱን ወረቀቶችና ጨርቆች ላይ ተገቢው መፈክር ሲጽፉ ይውሉና ያድሩ ነበር። ከዚያም በከፍተኛ ምስጢር በተያዘ ቀን ስራው እንዲሰራ ይደረጋል። ከዚህ አንፃር ስናየው እነዚህንና መሰል ስራዎችን ያለ ብዙ ሞትና ማሳደድ ስለምንሰራ የተረጋጋ ወቅት ነበር ማለት እችላለሁ። ይሄ ማለት ግን ምንም አደጋ አይደርስም ማለት አይደለም። መንገዱ ሁሉ ወታደር በወታደር ነው። የሰላዩን ብዛትም ባታውቀውም መንገድ ላይ ሲርመሰመሱ ነው የሚውሉት። በአዲስ አበባ ደረጃ በዚሁ ዓመት የድርጅቱ የጋዜጣ ማባዣ መሳሪያዎች በመንግስት እጅ ወድቀዋል። የበላይ አካላትም ተይዘዋል፣ የተወሰኑትም ተገለዋል። ያም ሆኖ በአንጻራዊነት የ1968 ዓመተ ምህረት ወራት ከ1969ና ከ1970 የተሻለ ነበር ማለት እችላለሁ። ስለዚህ የድርጅታችን የስኬት ወራት ነበሩ። ስራችን በአንጻራዊነት የተረጋጋና ሰፊ ግድያ ያልነበረበት ከመሆኑም ባሻገር ብሩህ ጭንቅላት የነበራቸው አባላት የተመለመሉበትና ድርጅታችን በሁለት እግሩ የቆመበት ወራቶች ነበሩ። ማመን በሚያስቸግር ደረጃም ተልኳችን እያደገ እንጂ እየወረደ አልሄደም። በዚያው ዓመት መጨረሻ አካባቢ ሁላችንም በየፊናችን ለአባላት ብዛት ከፍተኛ ትኩረት እንሰጥ ስለነበር የጥናት ክበባት እንዳሸንፈሉ በእኛ መዋቅር በሚገርም ሁኔታ በአስደናቂ ሁኔታና ፍጥነት የሚፈለጉት ኮሚቴዎች ከታች እስከ ላይ ተዘረጉ። ይህ የሚያሳይህ አንጻራዊነት የፋታ ዘመን መሆኑን ነው። ህዝባዊ ማህበራት ያቋቋማችሁበት መሆኑ ነው? አዎ። እነሱም በአብዛኛው በዚያ ጊዜ ነው የተቋቋሙት። በእነዚያ የ1968 ዓመተ ምህረት ወራቶች ትልቁ ተልእኳችን በየትምህርት ቤቱ የተማሪዎች ማህበራትንና በየቀበሌው ደግሞ የወጣቶችና የሴቶች ማህበራትን በህቡዕም ሆነ በህጋዊ መንገድ ማቋቋም ነበር። ለምሳሌ በትምህርት ቤቶች ውስጥ ንቁ ተማሪዎችን እንቀርብና በእነሱ አማካይነት እናደራጃለን። እኛ አዘማች ተማሪዎች ስለነበር ትምህርት ቤቱ በተማሪነት አያውቀንም። በህጋዊ መንገድም ትምህርት ቤት ቅጥር ግቢ መግባት አንችልም። እኔ የማውቀውን ብነግርህ በሽምልስ ሀብቴ ትምህርት ቤት ለዚሁ ስራ ከሁለት ልጆች ጋር እንድገናኝ ተደርጎ ነበር። ከነሱ ጋር በመሆንም በእያንዳንዱ ክፍል አንዳንድ ሴሎች ለማቋቋም ሞከረናል። የ9ኛና የ10ኛ ክፍል ተማሪዎችን ያካተተ በአምስት ልጆች የሚመራ አንድ ኮሚቴ ያቋቋመናል። በዚህ ዓመት መጀመሪያዎቹ ወራት ያቋቋምነው ማህበር ኋላ ላይ ትምህርት ቤቱ ወደሚገኝበት የድርጅቱ ዞን እንዲተላለፍ ተደርጓል። በ1969 ዓመተ ምህረት እንደገና ተዋቅሮ ከእያንዳንዱ ክፍል አንዳንድ ህዋስ ተመስርቶ እንደነበርም አውቃለሁ። የሽመልስ ሀብቴ የተማሪዎች ማህበር በጣም ጠንካራ ነበር። መንግስት የማይደግፈው የተማሪዎች አጠቃላይ ስብሰባና ውይይት በተደጋጋሚ በተሳካ ሁኔታ ተካሂዷል። የተማሪዎችን ማህበር በማቋቋም በኩል ከአንደኛ ደረጃ ትምህርት ቤት ጀምሮ ጓደኛ የነበረው ወንዲራድ አብሮኝ ሰርቷል። ከወንዲራድ ጋር የነበረኝ ግንኙነት ጥብቅ ነበር። ቤተሰብ ደረጃ ድረስ እንተዋወቅ ነበር። ቤቱ ከሜክሲኮ ወረድ ብሎ ከአጋዚያን ትምህርት ቤት ፊት ለፊት ነበር። ከወንዴ ጋር ከ1969 ዓ.ም አጋማሽ በኋላ በስራ ብዛት በየፊናችን እንሮጥ ስለነበር በአካል አልተገናኘንም። ታስሬ ስፈታ ልጠይቀው ሲሄድ መርዶዬን ሰማሁ። በቀይ ሽብር ገድለው መንገድ ላይ ጥለውታል። ነፍስን በገነት ጓደኛዬ፣ መቼም ማረሳህም። ከተቀመጠበት ተነሳና ከአልበም ውስጥ አንድ ፎቶግራፍ አውጥቶ አሳየኝ። ሶስት በጣም ወጣት የሆኑ ልጆች ይታያሉ። ሁለቱ ቁጥጥ ብለው መሬት ላይ ተቀምጠዋል። አንዱ ደግሞ ወለል ላይ ተጋድሞ የተነሱት ፎቶግራፍ ነው። በፊታውራሪ ለአቃ አድገ አንደኛ ደረጃ ትምህርት ቤት እያሉ ለመታሰቢያ እንደተነሱ ይገልጻል። ወንዲራድ ነው ያለኝን አየሁት። በጣም መልከ መልካም ልጅ ነው። ስለ ሁለተኛው ልጅ ደግሞ ጠየቅኩት። ስለሱ የአባነት አላውቅም። ሆኖም በህይወት እንዳለና ውጭ አገር ነው ሲባል እንደሰማ ነገረኝ። ሟች ጓደኛውን ወንዲራድን አስታውሶ ሐሳቡ ስለገባ ጨዋታችንን አቆምኩ። ለሌላ ቀንም ተቀጣጥረን ከቤት ወጣን። ላላ ፕሮግራማችን በዚህ ይተካለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.